የአሜሪካ ድምፅ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ ታህሳስ 25 2016 ዓ.ም ዝግጅታችን ጀመረ። በበርገራ ጉዳይ የሚመለከታቸው ወደ ዲፕሎማሲ እንዲገቡ የአፍሪካ ህብረት ኮሚሽን ሊቀመንበርና አሜሪካ መከሩ። ኢትዮጵያ በሀገሯ የሚገኙ የውጭ ዜጎች የህጋዊ ሰነዶቻቸውን ህጋዊነት እንዲያረጋግጡ ጠየቀች። እነዚህና ሌሎች መሰናዶዎች በምሽቱ ፕሮግራማችን ተካተዋል። ሰላም ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾቻችን። ፕሮግራሙን በመምራት አብሬያቸው የማመሸው ስመኝሽ የቆየነኝ። ኤልያስ አስማረ ከስቱዲዮ ያቀናብርልናል። ደረጀ ደስታ ለዜናው እዚህ አጠገቤ ይገኛል። የፕሮግራሙ የምሽቱ ዋና አዘጋጅ ቆንጅት ታዬ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይም በቀጥታ እየተላለፈ ይገኛል። እስከ ምሽቱ አራት ሰዓት ድረስ አብራችሁን እንድትቆዩ እጋብዛለሁ። አሁን በቅድሚያ ለሰዓቱ ዋና ዋና የዓለም ዜና ወደ ደረጀ።
በድጋሚ እንደምናመሻችሁ፣ የምሽቱን ዋና ዋና የዓለም ዜናዎች አሰማችኋለሁ። በበርበራ ጉዳይ የሚመለከታቸው ወደ ዲፕሎማሲ እንዲገቡ ማህማትና አሜሪካ መከሩ። በቀይ ባህር መርከቦች በሚደርሱ ጥቃቶች ሳቢያ የማጓጓዣ ዋጋ መጨመሩ፣ ዩናይትድ ስቴትስ ጦር ባግዳድ ውስጥ ያጸፋ ጥቃት ማካሄዱና የአማጺ ሚሊሻ መሪ ስለ መገደሉ የሚሉትና ሌሎችንም ይዘናል። አሁን ወደ ዝርዝሩ እንገባለን። በበርበራ ጉዳይ የሚመለከታቸው ወደ ዲፕሎማሲ እንዲገቡ የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ሀኪ መሐማትና አሜሪካ መከሩ። በኢትዮጵያና በሶማሌላንድ የበርበራ ወደብ ስምምነት ጉዳይ አፍሪካ ቀንድ ላይ የተነሳውን ውዝግብ ለመፍታት ጉዳዩ የሚመለከታቸው ሁሉ ለዲፕሎማሲ ንግግሮች እንዲቀመጡ የአፍሪካ ህብረትና ዩናይትድ ስቴትስ አሳስበዋል። ዩናይትድ ስቴትስ የምታውቀው የሶማሊያን የ1960 ዓ ም ወሰኖች ሉዓላዊነት መሆኑን የውጭ ጉዳይ ሚኒስትሯ ቃል አቀባይ ተናግረዋል። የእስላማዊ ትብብር ድርጅት ጠቅላይ ጽህፈት ቤት ከሶማሊያ ጎን እንደሚቆም ዛሬ አሳውቋል። በሌላ በኩል የቱርክ የውጭ ጉዳይ ሚኒስቴር ማምሻውን ባወጣው መግለጫ ደግሞ ያለ ሶማሊያ መንግስት እውቀት በኢትዮጵያና በሶማሌላንድ መካከል የተፈረመው ስምምነት አሳስቦናል ብለዋል። ሙሴ ቢሂ አብዲ ሀርጌሳ ሲገቡ ደማቅ አቀባበል ጠብቋቸዋል። ሞቃዲሾ ላይ ተቃውሞ ዛሬም ቀጥሏል። የኢትዮጵያ ባለስልጣናት ለዲፕሎማቲክ ማህበረሰብ ማብራሪያ ሰጥተዋል። አሜሪካ ኢትዮጵያውያን የህዝብ ጉዳዮች ኮሚቴ የሚባል ቡድን የአውሮፓ ህብረትን አቋም እንደሚደግፍ አስታውቋል። የዚህ ዝርዝር በአብይ ርዕስ ይቀርባል። በቀይ ባህር መርከቦች ላይ የሚደርሱትን አዳዲስ ጥቃቶችን ተከትሎ የጭነት መርከቦች የማጓጓዣ ዋጋ እንደገና እየጨመረ መሆኑ ተነገረ። ከየመን የሚነሱ የሁቲ ታጣቂዎች ካለፈው ህዳር ጀምሮ በአካባቢው የሚገኙ የጭነት ማመላሻዎችን ኢላማ አድርገዋል። የጥቃታቸው ምክንያት ከእስራኤል ጋር የተጋጨ ለሚገኘው የፍልስጤም እስላማዊ ቡድን ሐማስ ድጋፍ ማሳያ መሆኑን ሁቲዎቹ እንደሚናገሩ ተመልክተዋል። በቅርብ ቀናት ውስጥ አዲስ የሚሳይል ጥቃት ሲፈጸም በግዙፉ የጭነት አጓጓዥ ኩባንያ ማርስክ ላይ የምትንቀሳቀሰውን መርከብንም ለመጥለፍ ሙከራ ተደርጓል። ይህ አይነቱ ጥቃት ብዙዎቹን መርከቦች በአፍሪካ ደቡባዊ ጫፍ በኩል በጣም ረዥም ጉዞ እንዲጓዙ በማድረግ የማጓጓዣ ወጪያቸውን በእጅጉ እንደሚጨምር ማድረጉ ተነግሯል። በዚህ ምክንያት ካለፈው ሳምንት አንስቶ ከእስያ ወደ ሰሜን አውሮፓ የሚደረገው የጭነት ዋጋ በእጥፍ መጨመሩ ተነግሯል። ችግሩን ለመቋቋም ዋሽንግተን ዓለም አቀፍ የባህር ኃይል ግብረ ኃይል ለማሰባሰብ ጥረት ስታደርግ ቆይታለች። ይሁን እንጂ ያስገኘው ውጤት መጠነኛ መሆኑ ተገልጿል። በተባበሩት መንግስታት የዩናይትድ ስቴትስ አምባሳደር ክሪስ ሉ የጋራ እርምጃ እንዲወሰድ በድጋሚ ጥሪ አቅርበዋል። አምባሳደሩ አክለውም ኢራን እነዚህን የሁቲዎች ጥቃቶች ለረጅም ጊዜ ስትደግፍ ቆይታለች። እንደ አውሮፓ አቆጣጠር ከ2015 ጀምሮ ኢራን ለሁቲዎች የረጅም ጊዜ የፋይናንስ አቅርቦትን ድጋፍ ከማድረግ ባለፈ ሰው አልባ አውሮፕላኖችን፣ የየብስ ማጥቂያ ሚሳኤሎችን እንዲሁም የባህር መርከቦችን ለማጥቃት የሚያገለግሉ የባለስቲክ ሚሳኤሎችን ጨምሮ የላቀ የጦር መሳሪያ ስርዓቶችን ለሁቲዎች አስተላልፋለች ሲሉ ኢራንን በመንቀስ ወቅሰዋል። ከዓለም አቀፉ የኮንቴይነር ጭነት አገልግሎት 1/3 የሚሆነው በስዊስ ካናል በኩል አድርጎ በቀይ ባህር እንደሚያልፍ ዘገባው አመልክቷል። ጥቃቱ እንደ አኪያና ዎልማርት የሚባሉ ግዙፎቹን የዩናይትድ ስቴትስ መደብሮችና አከፋፋዮችን እንደሚጎዳ ተነግሯል። ይህ በቅርቡ በሸማቾች ላይ ትልቅ የዋጋ ውድነት ሊያስከትል እንደሚችልም በሮይተርስ ዘገባ ተመልክቷል። የዩናይትድ ስቴትስ ጦር ዛሬ ሐሙስ ባግዳድ ውስጥ ባካሄደው ያጸፋ ጥቃት በአሜሪካ ወታደሮች ላይ ለደረሰው ጥቃት ተጠያቂ ነው ያለውን የሚሊሻ መሪ ገድሏል ሲል አንድ የዩናይትድ ስቴትስ ባለስልጣን ለሮይተርስ ተናገሩ። የኢራቅ ፖሊስ ምንጮችና ምስክሮች አንድ ሰው አልባ አውሮፕላን ቢያንስ 2 ሮኬቶችን ምስራቅ ባግዳድ ውስጥ የአልነጁባ ሚሊሻዎች በሚጠቀሙባቸው ተቋማት ላይ መተኮሳቸውን ተናግረዋል። የፖሊስና የሚሊሻ ምንጮች እንዳሉት ሮኬቶቹ በነጁባ ዋና መስሪያ ቤት ውስጥ የነበረ ተሽከርካሪን በመምታታቸው የአካባቢው የቡድን አዛዥና አንድ ረዳታቸውን ጨምረው አራት ሰዎች መገደላቸውን ተናግረዋል። የጤና ምንጮች የሟቾችን ቁጥር ማረጋገጣቸውን ሮይተርስ ዘግቧል። የእስራኤል ሐማስ ጦርነት በጥቅምት ወር ከጀመረበት ጊዜ ጀምሮ የአሜሪካ ጦር ኢራቅና ሶሪያ ውስጥ በመደበኛ ሮኬቶችና በአንድ አቅጣጫ ብቻ የሚያጠቁ ድሮኖች ቢያንስ ለ100 ያህል ጊዜ ጥቃት የደረሰበት መሆኑ ተዘግቧል። ዩናይትድ ስቴትስ 2500 ወታደሮቿን በኢራቅና 900ዎቹን ደግሞ በጎረቤት ሶሪያ በማሰማራት የእስልምና መንግስት አራማጅ ታጣቂዎች ዳግም እንዳያንሰራሩ ለማድረግ እየሞከረች መሆኑ በሮይተርስ ዘገባ ተመልክቷል። በኢራቅና ሶሪያ የሚገኙ ከኢራን ጋር የተቆራኙ ቡድኖች እስራኤል በጋዛ የምታደርገውን ዘመቻ በመቃወም ዩናይትድ ስቴትስን በከፊል ተጠያቂ ያደርጋሉ። አድማጭ ተመልካቾቻችን፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ሊባኖስ ውስጥ ባለፈው ማክሰኞ በእስራኤል እንደተገደሉ በተነገረው የሐማስ ሁለተኛ ሰው ሳሊህ አልአሩሪ ቀብር ላይ ከ1000 በላይ የሚሆኑ ሐዘንተኞች መገኘታቸው ተነገረ። ሐዘንተኞቹ ሐማስ አልአሩሪና አብረዋቸው የሞቱትን ሌሎች 5 የፍልስጤም ታጣቂ ቡድን አባላትን ሞት እንዲበቀል ጠይቀዋል። አሩሪና ሌሎች የሐማስ አባላት የተገደሉት ደቡብ ቤይሩት ውስጥ በኢራን የሚደገፈው ታጣቂው ሂዝቦላህ ይዞታ ውስጥ ነው። የሐማስና የሊባኖስ የደህንነት ባለስልጣናት ጥቃቱን የፈጸመችው እስራኤል ናት ሲሉ አንድ የሊባኖስ የደህንነት ከፍተኛ ባለስልጣን ተጎጂዎቹ ከሌላ ቦታ በተመሩ ሚሳኤሎች ኢላማ መሆናቸውን ተናግረዋል። አንድ የአሜሪካ መከላከያ ባለስልጣን ለኤፍፒ ባለፈው ረቡዕ እንደገለጹት ከጥቃቱ በስተጀርባ እስራኤል አለችበት ብለዋል። እስራኤል ኃላፊነቱን አልወሰደችም። የዩናይትድ ስቴትስ ምክር ቤት አፈ ጉባኤ ማይክ ጆንሰን ወደ 60 የሚጠጉ የሪፐብሊካን ፓርቲ የምክር ቤት አባላትን በመምራት ትናንት ረቡዕ ዩናይትድ ስቴትስና ሜክሲኮ ድንበርን ጎብኝተዋል። ቴክሳስ ግዛት ውስጥ ወደሚገኘው ኢግል ፓስ የተደረገው ጉዞ የፕሬዚደንት ጆ ባይደን ዩክሬንና እስራኤልን ጨምሮ ለአደጋ ጊዜ ካቀረቡት የገንዘብ ድጋፍ ጥያቄዎች ጋር ጠንካራ የፍልሰተኞች ጉዳይ ፖሊሲዎች እንዲወጡ ጫና ለማሳደር መሆኑ ተነግሯል። አፈ ጉባኤው ማይክ ጆንሰን ፕሬዚደንት ባይደን በብሔራዊ ደህንነት ላይ ላተኮረው ወጪ ተጨማሪ የገንዘብ ድጋፍ ከፈለጉ የአሜሪካን ብሔራዊ ደህንነት በመጠበቅ ቢጀምሩ ይሻላል፣ ያ የሚጀምረው ልክ እዚህ ደቡብ ድንበራችን ላይ ነው ብለዋል። የዩናይትድ ስቴትስ እና የሜክሲኮ ባለስልጣናት እያሻቀበ የመጣውን የፍልሰተኞች ቁጥር ለመቀነስ እንደ አውሮፓ አቆጣጠር ታህሳስ 28 ሜክሲኮ ሲቲ ውስጥ ተገናኝተው መክረዋል። ሁለቱን አገሮች በሚያዋስነው የጋራ ድንበር በኩል የታህሳስ ወር ውስጥ በየቀኑ 10,000 የሚደርሱ ህገወጥ ፍልሰተኞች ድንበር አቋርጠው እንደገቡ ተነግሯል። ህግ አውጪዎቹ የሪፐብሊካኑ የምክር ቤት አባላት ለዩክሬን፣ እስራኤል እና ታይዋን የሚሰጡትን ወታደራዊ ድጋፎች በሚያካትተው የስደተኞቹ ህግ ላይ ለውጦች እንዲኖሩ ይፈልጋሉ። በመጨረሻም ግብጽ ከካይሮ በስተምስራቅ 45 ኪሎ ሜትር ርቀት ላይ በምትገኘው በረሃ ላይ የምትገነባው አዲስ ዋና ከተማዋን በእጥፍ ለማሳደግ በቢሊየን የሚቆጠር ገንዘብ ለማውጣት በዝግጅት ላይ መሆኗን አስታወቀች። ከ8 ዓመታት በፊት አንስቶ ስራ የጀመረው አዲሱ የአስተዳደሩ መቀመጫ የካይሮን መጨናነቅ ለማቃለልና ያደገ ያለውን 105 ሚሊዮን የግብጽ ህዝብ በሚገባ እንዲያስተናግዱ በፕሬዝደንት አብዱል ፈታህ ኤልሲሲ ከታለሙ ፕሮጀክቶች መካከል አንዱ ነው ተብሏል። የሚኒስትሮችና የመንግስት መስሪያ ቤቶች ከተጀመረ 8 ዓመታትን ባስቆጠረው ፕሮጀክት የመጀመሪያው ምዕራፍ ወደ ተገነቡ አዳዲሶቹ ህንጻዎች እየተዛወሩ መሆኑም ተነግሯል። በየቀኑ የሚመጡ ወደ 48,000 የሚጠጉ ሰራተኞች አሉን ሲሉ የአስተዳደር መዲናው ከተማ ልማት ሊቀመንበር ካሌድ አባስ ባለፈው ማክሰኞ እንደ አውሮፓ አቆጣጠር ታህሳስ 26 ለሮይተርስ ተናግረዋል። ምንም እንኳ የሥራው ፍጥነት የቀዘቀዘ ቢመስልም የከተማዋ ምዕራፍ 1 ባለ 70 ፎቅ ግንብ በአፍሪካ ረጅሙና 5 አዳራሾች ያሉት ኦፔራ ሃውስ እጅግ ትልቅ የሆነ መስጊድና የመካከለኛው ምስራቅ ትልቁ ካቴድራልን ያካትታል ሲል ሮይተርስ ዘግቧል። ከምስራቅ ካይሮ የሚነሳ የኤሌክትሪክ ባቡር ባለፈው የጸደይ ወቅት ስራ የጀመረ ሲሆን እስከ 100,000 የሚደርሱ መኖሪያ ቤቶች ግንባታቸው ተጠናቆ 1,200 ቤተሰቦች መግባታቸውንም ጨምረው ገልጸዋል። የግንባታው ምዕራፍ 1ና 2 ፕሮጀክት ሲጠናቀቅ 1.5 ሚሊዮን የሚሆኑ ነዋሪዎችን እንደሚያስተናግድ ተነግሮለታል። በሁለት ዓመት ጊዜ ውስጥ 10 ኪሎ ሜትር የተዘረጋ ፓርክ ይኖራል የተባለው ይህ ፕሮጀክት ከአባይ ውሃ የሚቀዳ በየቀኑ 800,000 ኪዩቢክ ሜትር ውሃ ይጠጣል ተብሏል። በሁለተኛው ምዕራፍ ሌላ 700,000 ኪዩቢክ ሜትር ውሃ የሚፈልግ አረንጓዴ ስፍራ እንደሚኖረውም ተነግሯል። ሁለቱ በድምሩ ከአባይ ወንዝ ድርሻ 1% ያህል የሚሆነውን ውሃ ያነሳሉ ተብሏል። የግብጽ ጦር ከፕሮጀክቱ 51% ድርሻ የያዘ ሲሆን የቤቶች ሚኒስትር 49% ድርሻውን በመያዝ በመጀመሪያው ምዕራፍ ወደ 500 ቢሊዮን የግብጽ ፓውንድ በዛሬው የምንዛሪ ወደ 16 ቢሊዮን የአሜሪካን ዶላር መውጣቱ ተዘግቧል። ተቺዎች በዚህ መንገድ ወደ ሰራዊቱ የሚዛወረው ሀብትና ግብጽን ትልቅ ዕዳ ውስጥ ይከታታል የተባለው ፕሮጀክት ስጋት ያሳደረባቸው መሆኑን ተናግረዋል። አድማጮች፣ ለምሽቱ የተመደበው የዜና ክፍለ ጊዜ በዚሁ ተጠናቋል። ከቀሪዎቹ የምሽቱ ዝግጅቶቻችን ጋር አብራችሁን ቆዩ።
ደረጀ ደስታን ለዓለም ዜናዎቹ እጅግ አድርጌ አመሰግናለሁ። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ሐሙስ ታህሳስ 25 2016 ዓ.ም ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁት ያላችሁት። በምስልና ድምጽ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድህረ ገጽ ፕሮዲውሰራችን አበባየው ገበያ አብረውን ያመሻሉ። በድጋሚ ለማስታወስ ዝግጅቶቻችንን በዌብሳይታችን amharic.voanews.com እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይም በቀጥታ መከታተል ትችላላችሁ። አሁን ቀዳሚ ወደ ሆነው የአብይር ዘገባ እንለፍ። በኢትዮጵያና በሶማሌላንድ የበርበራ ወደብ ስምምነት ጉዳይ በአፍሪካ ቀንድ ላይ የተነሳውን ውዝግብ ለመፍታት ጉዳዩ የሚመለከታቸው ሁሉ ለዲፕሎማሲ ንግግሮች እንዲቀመጡ የአፍሪካ ህብረትና ዩናይትድ ስቴትስ አሳስበዋል። ዩናይትድ ስቴትስ የምታውቀው ሶማሊያን የ1960 ዓ ም ወሰኖች ሉዓላዊነት መሆኑን የውጭ ጉዳይ ሚኒስትሯ ቃል አቀባይ ተናግረዋል። የእስላማዊ ትብብር ድርጅት ጠቅላይ ጽህፈት ቤትም ከሶማሊያ ጎን እንደሚቆም ዛሬ አሳውቋል። በሌላ በኩል ሙሴ ቢሂ አብዲ ሀርጌሳ ሲገቡ ደማቅ አቀባበል የተደረገላቸው ሲሆን ሞቃዲሾ ላይ ግን ተቃውሞ ዛሬም ቀጥሏል። ይህ በእንዲህ እንዳለ የኢትዮጵያ ባለስልጣናት ለዲፕሎማቲክ ማህበረሰብ ማብራሪያ ሰጥተዋል። አሜሪካን ኢትዮጵያውያን የህዝብ ጉዳዮች ኮሚቴ የሚባል ቡድንም የአውሮፓ ህብረትን አቋም እንደሚደግፍ አስታውቋል። አድማጮች፣ የዚህ ዜና ዝርዝር እንደደረሰን የምንመለስበት ይሆናል። አሁን ወደ ቀጣዩ ዘገባችን እንለፍ። በአማራ ክልል ሰሜን ሸዋ ዞን በደብረ ብርሃን ከተማ ትላንት ረቡዕ በተቀሰቀሰ የተኩስ ልውውጥ የሞትና የአካል ጉዳት መድረሱን ነዋሪዎችና የአካባቢው ኮማንድ ፖስት ጠቁመዋል። ነዋሪዎቹ እስከ ኩለቀን ድረስ ዘለቀ ያሉት የተኩስ ልውውጥ በመንግስት የጸጥታ ኃይሎችና በፋኖ ታጣቂዎች መካከል ሳይሆን እንዳልቀረ እንደሚያምኑም ጨርብረው ገልጸዋል። የደብረ ብርሃን ከተማና አካባቢው ኮማንድ ፖስት ዛሬ ባወጣው መግለጫ በሰዎች ላይ የሞት አደጋ መድረሱን አረጋግጧል። የሞቱትን ሰዎች ቁጥር ያልጠቀሰው የኮማንድ ፖስቱ ከተማዋ ወደ መደበኛ እንቅስቃሴ መመለሷንም አመላክቷል። መስፍን አራጌ በዚህ ዙሪያ ተከታዩን ዘገባ ልኳል።
በሰሜን ሸዋ ዞን ደብረ ብርሃን ከተማ ትናንት 24/2016 ዓ.ም ምረት ከንጋት ጀምሮ እስከ ኩለቀን ገደማ የዘለቀ የተኩስ ልውውጥ እንደነበር አንድ ስማቸው እንዳይገለጽ የጠየቁ የከተማዋ ነዋሪ ተናግረዋል። ውጊያው በአካባቢው በነበሩት የመንግስት ጸጥታ አካላትና በፋኖ መካከል ሳይሆን አይቀርም ያሉት ግለሰቡ እስከ ኩለቀን ድረስ የሰውና የተሽከርካሪ እንቅስቃሴ ቆሞ ማርፈዱንም ጠቁመዋል።
ከትናንት ወዲያ በጊዜ በ11 ተኩል እንዲገባ የሚል የሆነ አንዳንድ መልእክቶች መጥተው ነበር እና እኔ በመንገድ ስንሄድ 11:30 አካባቢ ወደ የሰፈር ግቡ የሚል ባጃጆች ምናምን በጊዜ እንዲገቡ መልዕክት ተላልፎ ነበረ። ያ የተባለ በማግስቱ ትናንትና 2 ሰዓት አካባቢ ላይ ወደ ተለያዩ ቦታዎች ላይ በከፍተኛ ባይባልም በቃ ደስን የጥይት ድምጾች በዛም የተወሰነ የመሰማማት ነገሮች መጡ፣ ከተለያየ ዳይሬክሽን ማለት ነው። ግን እንደዛም ሆነ እዙ ቀላል ነገር ነው ያለ እንቅስቃሴ ነበረ። ከዚያ በኋላ ላይ ነው ከ3 ሰዓት ከ4 ሰዓት በኋላ ከበድ ያሉ መሳሪያዎች ሲጀምሩ፣ ግን የተኩስ ልውውጡ ከአንድ ሳይድ ብቻ ነው የሚመስለው። ማለት የሆነ አንድ አካል ሲተኩስ ሌላኛ አካል መልስ የሚሰጡበት ነገር ራሱ የለም። ከአንድ በኩል ይተኮሳል፣ ከዛ ጸጥ ይላል። ከአንድ በኩል ይተኮሳል፣ ጸጥ ይላል። መልስ ቢኖረው ከዚህ ምንት ይላል፣ ከዛ የሚመለሳል። ከዛ በኋላ መጨረሻ ላይ የከተማውን የመቆጣጠር ስራ ተባለ፣ ፋኖ ገባ የሚል ነገር ተባለ ከተማው ላይ ማለት። ከዛ በኋላ የሚመጣል ላይ እዛ ስላሴ አካባቢ ያሉ የተቀመጡ ነዳያን ምናምን እንደተባራል አንዱ ለሰው እንደሞተ መረጃ እንትን ብለዋል። አሁን ላይ ግን ዝርዝር መረጃ ገና ወደ ከተማ ወተን ነው የምናጠራው።
ለደህንነታቸው ስማቸው እንዳይገለጽ ያሳሰቡ ሌላው የከተማ ነዋሪ በከተማዋ የተለያዩ ቦታዎች ተኩስ ነበር፣ ሰላማዊ ሰዎችም ሞተዋል ሲሉ አስታውቀዋል።
ንጹሃኖች የተገደሉት ስላሴ አካባቢ መሀል ከተማ አካባቢ ላይ ነው። ተኩሱ የነበረው ደግሞ በ08 ጠዋት አካባቢ፣ ከዛ በኋላ 06 መጨረሻ ከሰዓት በኋላ ደግሞ ወደ ጠባሴ አካባቢ ነበረ። ከዛ በኋላ ያው መሀል መሀል ላይ ያው ተኩስ አለ፣ ዝም ብሎ ወደ ላይ ማለት ነው። ህዝቡን ለመበተን ምናምን ያደረጉት ነገር አለ። እንደዚሁ ቀላል ምናምን የተመቱ ያው ቁጥር የላቸውም። ብዙዎቹ ያው መከላከያ ሲመጣ ለማስወገድ ሲሉ የመቷቸው አሉ። ያው እነሱም በቁጥር እንትናለን በየቦታው ላይ ስለነበረ ቁጥር እንትናለን ላስቀምጥል አልችሉም።
የሟቾቹን ቁጥር በተመለከተ ከደብረ ብርሃን ሆስፒታልም ሆነ ከከተማዋ ከንቲባ መረጃ ለማግኘት ያደረግነው ጥረት አልተሳካም። ሆኖም የደብረ ብርሃንና አካባቢው ኮማንድ ፖስት ዛሬ ታህሳስ 25/2016 ዓ.ም ባወጣው መግለጫ ጽንፈኛ ሲል የጠራቸውና በስም ያልጠቀሳቸው ኃይሎች አደረሱት ባለው እኩይ ተግባር ሰዎች ሞተዋል ብለዋል። ምን ያህል ሰዎች እንደሞቱ ግን በቁጥር አላስቀመጠም። ከተማዋ ወደ መደበኛ እንቅስቃሴ መግባቷንና የመንግስት ተቋማት፣ ሱቆች፣ ባንኮች፣ ሆቴሎችና ሌሎች አገልግሎት ሰጪ ተቋማት ወደ መደበኛ እንቅስቃሴያቸው መመለሳቸውንም አክሎ አመልክተዋል። ቀደም ሲል አስተያየታቸውን የሰጡን የከተማ ነዋሪም ይህንኑ አረጋግጠዋል።
እንቅስቃሴ ከተማ አድርጌ ምናምን የመጣሁት ወደ ነበረበት ተመልሷል። አሁን ላይ ምንም አይነት የተኩስ ልውውጥም የለም። ሰላማዊ የሆነ የስራ ሂደት ነው ያለው። አሁን ላይ ገበያዎችም፣ ሱቆች፣ ምግብ ቤቶች ምናምን ወደ ነበረበት ተመልሰዋል።
ወቅታዊውን የጸጥታ ሁኔታ መሰረት በማድረግ ከትናንት ታህሳስ 24/2016 ዓ.ም ጀምሮ በከተማዋ ለ2 ቀናት የባጃጅ እንቅስቃሴ እንዳይኖር ኮማንድ ፖስቱ ገደብ ማውጣቱን የደብረ ብርሃን መንግስት ኮሚኒኬሽን መምሪያ በማህበራዊ ትስስር ገጹ ላይ አስፍሯል። በተመሳሳይ ዜና በአማራ ክልል ሰሜን ወሎ ዞን ሀብሮ ወረዳ መርሳ ከተማ አቅራቢያ በሆሮ በተባለች የገጠር ቀበሌ ከትናንት በስቲያ ታህሳስ 23/2016 ዓ.ም በመንግስት የጸጥታ ኃይሎችና በፋኖ ታጣቂዎች መካከል ለሰዓታት የዘለቀ የተኩስ ልውውጥ እንደነበር ስማቸውን ከመግለጽ የተቆጠቡ አንድ የአካባቢው ነዋሪ ተናግረዋል። በዚህም የአካል ጉዳት መድረሱንና ንብረት መውደሙን አመልክተዋል። የሀብሮ ወረዳ ዋና አስተዳዳሪ ሁሴን መሐመድን በስልክ መስመራቸው ላይ ላፍታ አግኝተናቸው ነበር። መንገድ ላይ መሆናቸውን የነገሩን አስተዳዳሪው በአካባቢው የጸጥታ ችግር ነበር፣ ነገር ግን በተኩስ ልውውጡ የሞተ ሰው የለም ብለዋል። አካባቢውም ወደ መረጋጋት ተመልሷል ሲሉም አክለዋል።
አሁን እንደ ወረዳ ያለው ነገር አንጻራዊ ሰላም ነው ያለው። ለመረጋጋት ጥረት አድርገናል። እየተከሰተ የለም።
በተመሳሳይ ከትናንት በስቲያ ከደሴ 65 ኪሎ ሜትር ርቀት ላይ በምትገኘውና በሰሜን ወሎ ዞን ሀብሮ ወረዳ ስር ባለችው ውርጌሳ ከተማ የተኩስ ልውውጥ እንደነበር የአካባቢው ነዋሪ አስታውቀዋል። አስታውቀዋል። በዚህም ለገበያ በወጡ ሰላማዊ ሰዎች ላይ ጉዳት ደርሶ ወደ ደሴ መላካቸውን አንድ የወርጌሳ ከተማ ነዋሪ ገልጸዋል። በክልሉ በቀጠለው የጸጥታ ችግር ምክንያት በተለይ አርሶ አደሩ የተጎዳ መሆኑን በደህንነት ስጋት ምክንያት ስማቸው እንዳይጠቀስ የገለጸው በሰሜን ወሎ ሀርቦ ወረዳ የቡሆሮ ቀበሌ አርሶ አደር ተናግረዋል።
ዘንተን ልጆቹም ሀብቶቹም እኛም ሞትን እንዳንገባ ነው ያደረገን ጫና ያለብን። ዘንተን መውጣት የለም መግባትም የለም። በወጣንበትም ግማሹ የቤተሰብ ወድ ጓደኞቻችን እየቀሩ ነው እና ሰቆቃ ሆኖብናል። የኑሮ ጫናውን በጣም እየጨመረ ነው ያለው። ያው ስጋቱ እያለ ነው ያው እየሞተ ነው እየሰጋን ነው የምናርሰው ምንንት የምንለውም አሁን አዝመራም ስንሸክፍ ያው በስጋት ነው በሰቀቀን ነው እና እንደልባችን መውጣት መግባት አልቻለም። እንደው ይህ ነው ብዬ እንደው ልገልጽልህ አልችልም። በቃ አንድ ጣሳ ጤፍ 180 ብር ገብቶ በቃ የሚገዛው ሁሉ ነው ውድ ነው ገበያ ላይ።
በኢትዮጵያ ወቅታዊ ጸጥታ ጉዳይ ላይ ሰሞኑን ጋዜጣዊ መግለጫ የሰጡት የመንግስት ኮሚኒኬሽን አገልግሎት ሚኒስትሩ ዶክተር ለገሰ ቱሉ መንግስት በክልሉ ላይ ተጋርጦ የነበረውን የህልውና ስጋት ሙሉ በሙሉ ቀልብሷል ማለታቸው ይታወሳል።
በአሁኑ ወቅት በአብዛኛው የአማራ ክልል አካባቢ አንጻራዊ ሰላም ተፈጥሯል። ችግሩን ከመቀልበስ ወደ ማረጋጋት፣ ከማረጋጋት ሰላምን ወደ ማጽናት ተሸጋግሯል። ሁለንተና የልማትና የመልካም አስተዳደር እንቅስቃሴዎችን ለማድረግ የሚያስችል የፖለቲካ አውድ በክልሉ ተፈጥሯል። መንግስት የሰላም በሮችን ለሁሉም ታጣቂ ኃይሎች ክፍት አድርጓል። ሁሉንም የህልውና አደጋዎችና ስጋቶች ቀልብሶ እያለ ለሰላም ያለው ቁርጠኝነትና አቋም መቼም ቢሆን አይቀየርም።
የሰሜን ሸዋ ዞን ዋና ከተማ በሆነችው ደብረ ብርሃን የተኩስ ልውውጥ መደረጉ የተገለጸው በሌላዋ የዞኑ ትልቅ ከተማ ሸዋሮቢት ተመሳሳይ ግጭት መፈጠሩ በተገለጸ በቀናት ጊዜ ውስጥ ነው። ለአሜሪካ ድምፅ ለተጠናቀረው ዘገባ መስፍን አራጌ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፍላችሁን የሐሙስ ምሽት ስርጭታችንን ነው። ቀደም ሲል የአብይ ርዕስ ዘገባውን ተከታትላችኋል። ወደ ትንታኔው መጽሔት እናልፋለን። በኢትዮጵያ የሚኖሩ የውጭ ሀገር ዜጎች የሰነዶቻቸውን ሕጋዊነት እንዲያረጋግጡ የኢሚግሬሽንና የዜግነት አገልግሎት ጥሪ አቀረበ። የተቋሙ ዋና ዳይሬክተር ሰላማዊት ዳዊት ዛሬ ለጋዜጠኞች በሰጡት መግለጫ ኢትዮጵያ ውስጥ በሕገወጥ ሰነድ የሚኖሩ ከ20,000 በላይ የውጭ ዜጎች እንዳሉ ተናግረዋል። በሐሰተኛ ሰነድ እና ጊዜው ባለፈበት ሰነድ ኢትዮጵያ ውስጥ መኖር ሕገወጥ እንደሆነ የገለጹት ዋና ዳይሬክተሯ የውጭ ዜጎች ይህን ተገንዝበው አንድ ወር ጊዜ ውስጥ ወደ ተቋሙ በመሄድ የሰነዶቻቸውን ህጋዊነት እንዲያረጋግጡ አሳስበዋል። በተቀመጠው ቀነ ገደብ በማይጠቀሙት ላይ እርምጃ እንደሚወስድ የተናገሩት ዋና ዳይሬክተሯ ውሳኔው ከለላ ጠያቂዎችንና ስደተኞችን አያካትትም ብለዋል። ገብረ ሚካኤል ገብረ መድህን ዝርዝር አለው።
በኢትዮጵያ የሚገኙ የውጭ ሀገራት ዜጎች የመኖሪያ ሰነድን በተመለከተ ለጋዜጠኞች መግለጫ የሰጡት የኢሚግሬሽንና ዜግነት አገልግሎት ዋና ዳይሬክተር ሰላማዊት ዳዊት ህጋዊ ሰነድ ከመያዝ ጋር በተያያዘ የተለያዩ ችግሮች መኖራቸውንና ህገወጥ ድርጊቶች መበራከታቸውን ተናግረዋል። ኢትዮጵያ ውስጥ ለሚኖሩ የውጭ ዜጎች ቋሚና ጊዜያዊ የመኖሪያ ፈቃድ የሚያሰጡ የተለያዩ ቪዛዎች እንዳሉ ዋና ዳይሬክተሯ ጠቁመው፣ ሆኖም በርካቶች በሐሰተኛ ሰነዶች እየኖሩ እንደሆነ ተገንዝበናል ብለዋል።
ሐሰተኛ ቋሚ መኖሪያ ፈቃድ፣ ሐሰተኛ ጊዜያዊ የመኖሪያ ፈቃድ፣ ሐሰተኛ የፓስፖርት አይነቶች በመያዝ ሐሰተኛ ትውልደ ኢትዮጵያዊ መታወቂያና ሐሰተኛ ቪዛ እንደዚሁም ሌሎች ሐሰተኛ ሰነዶችን በመያዝ እየተንቀሳቀሱ የሚገኙ የውጭ ዜጎች በኢትዮጵያ ውስጥ በተለያዩ ከተሞችና እንዲሁም በተለያዩ ቦታዎች ላይ እንደሚገኙ አሰስ ማድረግ ችለናል ማለት ነው።
በጉዳዩ ላይ የማጣራት ስራ መሰራቱንም ዳይሬክተሯ ጠቅሰዋል።
እስካሁን በተደረገው ማጣራት ከ18,000 በላይ ሐሰተኛ ጊዜያዊ መኖሪያ ፈቃድ፣ ከ1,500 በላይ ሐሰተኛ ቪዛ፣ ከ1,800 በላይ የትውልድ ኢትዮጵያዊ መታወቂያ እንደተገኘ ማየት ችለናል። በርካታ የውጭ ዜጎች ደግሞ የተሳሳተ የኢትዮጵያ ፓስፖርት ይዘዋል ማለት ነው።
በህጋዊ መንገድ ወደ ሀገር ውስጥ ገብተው ሰነዶቻቸውን ያላደሱ እንደዚሁም የኢሚግሬሽንን ስርዓት ሳያሟሉ በህገ ወጥ መንገድ ወደ ሀገር ገብተው በመኖር ላይ ያሉ የውጭ ዜጎች እንዳሉ አመልክተዋል። በኢንቨስትመንት ስራዎች ስም ሰዎችን በህገ ወጥ መንገድ ወደ ሀገር ውስጥ የሚያስገቡ አካላት መኖራቸውን በመጥቀስም ወንጅለዋል። ይህንን ሁኔታ ህጋዊ መስመር ማስያዝ እንደሚያስፈልግ በማስታወስም የውጭ ዜጎች ወደ ተቋሙ በመሄድ የሰነዶቻቸውን ህጋዊነት እንዲያረጋግጡ ጥሪ አቅርበዋል።
በዚህ አንድ ወር ውስጥ ከጥር 1 እስከ 30 ባለው ጊዜ ውስጥ ወደ ተቋሙ ዋና መስሪያ ቤት በመምጣት ይህንን ክሊር እያደረጉ ህጋዊ ሰነድ መያዛቸው ማረጋገጥ እንደሚኖርባቸው ለማሳወቅ ነው። ስለዚህ ጥሪያችን ሁሉም የተሳሳተ ሰነድ ይዘው የተገኙ ሰዎች በሙሉ የውጭ ዜጎች ወደ ቢሮአችን መጥተው ይህንን ኮሚኒኬት ማድረግና መያዝ የሚገባቸው ህጋዊ ሰነድ ይዘው መኖር እንዲችሉ ወደ ህጋዊ መስመር ለማስገባት የተወሰደ እርምጃ ስለሆነ ይህንን እድል ሳያመልጣቸው እንዲጠቀሙ ነው።
የውጭ ሀገር ዜጎች ይህን እድል ተጠቅመው በተሰጠው ቀነ ገደብ ሰነዶቻቸውን ህጋዊ ካላደረጉ ተቋማቸው እርምጃ ለመውሰድ እንደሚገደድም ዳይሬክተሯ ተናግረዋል። እርምጃው የውጭ ዜጎችን ከሀገር ማባረርን ያካትት እንደሆነ ግን አልጠቀሱም። በኢትዮጵያ ለሚኖሩ ስደተኞች ህጋዊ ሰነድ የመስጠት ሂደትና የከለላ ጠያቂዎች የምዝገባ አገልግሎት ከሶስት ዓመት በላይ ለሆነ ጊዜ መቋረጡን የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽነርና የኢትዮጵያ ሰብአዊ መብቶች ኮሚሽን ባለፈው ሳምንት መግለጻቸው ይታወሳል። በዚህ ምክንያት ስደተኞችና ከለላ ጠያቂዎች ህጋዊ ሰነድ የላቸውም በሚል ለእስር እየተዳረጉ መሆናቸውንና ተገደው ወደ ሀገራቸው እንዲመለሱ እየተደረጉ እንደሆኑ ተቋማቱ በቅርቡ ባወጧቸው መግለጫዎችና በሰጧቸው አስተያየቶች አንስተዋል። እነዚህን መግለጫዎች መነሻ ያደረገው የአሜሪካ ድምጽ የአሁኑ የኢሚግሬሽንና የዜግነት አገልግሎት ጥሪ ስደተኞችንም ያካትት እንደሆነ ጠይቋል። የዛሬውን መግለጫ የሰጡት የተቋሙ ዋና ዳይሬክተር ሰላማዊት ዳዊት ተከታዩን መልሰዋል።
ይሄ ከስደተኞች ጋር የሚገናኝ አይደለም ማለት ነው። ስደተኛ ለብቻ የሚታይ ነው። ስደተኛ ሲጀመር ሲመጣም ጅምር ችግር ደርሶበት የሚመጣ ስለሆነ ኢትዮጵያ ከየትኛውም አካባቢ የሚመጣ በቦርደርም የሚገባ በተለያየ መንገድ የሚመጣ ስደተኛ አስተናጋጅ አገር ናት። ይሄ ከዚህ ጋር ምንም የሚያገናኘው ነገር እንደሌለ እንድትገነዘቡ ነው። ሰነድ የሌላቸው ቅድም እንደተባለው የስደተኞች በርካታ አሉ፣ ይታወቃል። ሰነዳቸውን ኢሹ የሚያደርገው ስደተኛ መሆናቸውን ሪካርድ አድርጎ ወደ ሌላ ሀገርም ትራንስፈር የሚያደርጉ እዚህ ሀገርም ለመኖር ፈቃደኛ የሆኑትን ለይቶ በመጣልን መሰረት በዛ መሰረት ነው የምናስተናግደው። እሱ ምንም የተለየ ህግም የለውም። እነሱንም በተመለከተ አዲስ የምናመጣው ነገር የለም ማለት ነው።
የኢሚግሬሽንና የዜግነት አገልግሎት የሰነድ አሰጣጥ ስርዓቱን በመፈተሽ በህገ ወጥ ሰነድ ኢትዮጵያ ውስጥ እየኖሩ ነው ያላቸውን የውጭ ዜጎች እየለየ እንደሚገኝም ዳይሬክተሯ ተናግረዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
አድማጮችና ተመልካቾቻችን በመግቢያችን ላይ ያስተዋወቅ ነው የበርበራን ጉዳይ የሚመለከተው ዝርዝር ዜና ደርሶናል። በኢትዮጵያና በሶማሌላንድ የበርበራ ወደብ ስምምነት ጉዳይ አፍሪካ ቀንድ ላይ የተነሳውን ውዝግብ ለመፍታት ጉዳዩ የሚመለከታቸው ሁሉ ዲፕሎማሲያዊ ንግግሮች እንዲቀመጡ የአፍሪካ ህብረትና ዩናይትድ ስቴትስ አሳስበዋል። ዩናይትድ ስቴትስ የምታውቀው የሶማሊያን የ1960 ዓ ም ወሰኖች ሉዓላዊነት መሆኑን የውጭ ጉዳይ ሚኒስትሯ ቃል አቀባይ ተናግረዋል። የእስላማዊ ትብብር ድርጅት ጽህፈት ቤትም ከሶማሊያ ጎን እንደሚቆም ዛሬ አሳውቋል። በሌላ በኩል ሙሴ ቢሂ አብዲ ሀርጌሳ ሲገቡ ደማቅ አቀባበል የተደረገላቸው ሲሆን ሞቃዲሾ ላይ ግን ተቃውሞው ዛሬም ቀጥሏል። ይህ በእንዲህ እንዳለ የኢትዮጵያ ባለስልጣናት ለዲፕሎማቲክ ማህበረሰቡ ማብራሪያ ሰጥተዋል። አሜሪካን ኢትዮጵያውያን የህዝብ ጉዳዮች ኮሚቴ የሚባል ቡድንም የአውሮፓ ህብረትን አቋም እንደሚደግፍ አስታውቋል። አዲስ አበባ የሚገኘው ዘጋቢያችን ኬኔዲ አባተ ዝርዝር አለው።
በኢትዮጵያና ሶማሊላንድ መካከል የተፈረመው የመግባቢያ ሰነድ በአነጋጋሪነቱ ቀጥሏል። ስምምነቱን በተመለከተ አሁንም ከተለያዩ ዓለም አቀፍ ተቋማትና ባለስልጣናት መግለጫዎችና አስተያየቶች እየተሰጡ ናቸው። የመግባቢያ ሰነዱ ጉዳይ ዩናይትድ ስቴትስን እንደሚያሳስባት የውጭ ጉዳይ መስሪያ ቤቷ ቃል አቀባይ ማቲው ሚለር ትናንት ለጋዜጠኞች ተናግረዋል። ቃል አቀባዩ ከጋዜጠኞች ለቀረቡላቸው ጥያቄዎች ሲመልሱ በስምምነቱ ምክንያት በአፍሪካ ቀንድ ድንገት ያሻቀበው ውጥረት ጥረት በሌሎች አጋሮች ላይ ያሳደረውን ብርቱ ስጋት እንጋራለን ብለዋል። ሁሉም ወገኖች ወደ ዲፕሎማሲ ንግግር እንዲገቡ ያሳሰቡት ሚለር ዩናይትድ ስቴትስ የምታውቀው የሶማሊያ ፌደራላዊ ሪፐብሊክ በአውሮፓ ቆጣጥር በ1960 ዓ.ም ወሰኖቿ ውስጥ ላሉ ሉዓላዊነቷና የግዛቷ ጥብቅነት ነው ብለዋል። የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ መሐመድ ደግሞ በኢትዮጵያና የሶማሊያ ክልል ባሏት ሶማሊላንድ መካከል የተደረሰውን የመግባቢያ ስምምነት ተከትሎ የተፈጠረውን ውጥረት በቅርበት እየተከታተሉ መሆናቸውን ገልጸዋል። ሊቀመንበሩ ትናንት ምሽት ባወጡት መግለጫ በኢትዮጵያና በሶማሊያ መንግስታት መካከል እየተፈጠረ ያለውን ውጥረት ለማርገብ መረጋጋትና መከባበር እንዲኖር ጥሪ አቅርበዋል። በዚህ ረገድ ሁለቱ ተጎራባች የምስራቅ አፍሪካ ሀገሮች ባለማወቅ መልካም ግንኙነታቸውን ወደ ማበላሸት ከመያመራ ከማንኛውም ተግባር እንዲቆጠቡ ሲሉ ማሳስበዋል። ሶማሊያንና ኢትዮጵያን ጨምሮ የሁሉንም የአፍሪካ ህብረት አባል ሀገሮች አንድነት፣ የግዛት አህድነትና ምሉዕ ሉዓላዊነት ማክበር አስፈላጊ ነው ያሉት ሊቀመንበሩ አክለውም በአፍሪካ ቀንድ አካባቢ ሰላምን፣ ደህንነትንና መረጋጋትን ለማስፈንና ለማጠናከር የመልካም ጉርብትና ደንቦችን ማክበር ያስፈልጋል ብለዋል። ሁለቱ ወንድማማች ሀገሮች በመካከላቸው ያለውን ልዩነት እጅግ ገንቢ በሆነ በሰላማዊና በትብብር መንገድ ለመፍታት ያለምንም መዘግየት ድርድር እንዲጀምሩ ማሳስበዋል። በዚህም ትብብራቸውን በማጠናከር ለቀጠናው ሰላምና ጸጥታ አስተዋጽኦ እንዲያበረክቱ ሊቀመንበሩ ጠይቀዋል። ለዚህ አዲስ የአፍሪካ ውጥረት አፍሪካዊ መፍትሄ ለመስጠት የአፍሪካ ህብረት ከጎናቸው እንደሚቆምም በመግለጫቸው አረጋግጠዋል። የኢትዮጵያና የሶማሊላንድ መሪዎች ሰኞ ታህሳስ 22 2016 ዓ.ም የተፈራረሙት የመግባቢያ ሰነድ ሶማሊላንድን የግዛት አካል ነች በሚትላት ሶማሊያ ዘንድ ቁጣን መቀስቀሱ ይታወቃል። ለኢትዮጵያ በሊዝ የባህር በር፣ ለሶማሊላንድ ደግሞ ከሊዙ የሚታሰብ ድርሻ ከኢትዮጵያ አየር መንገድ እንዲሁም በሂደት የነጻ ሀገርነት እውቅናን ከኢትዮጵያ እንድታገኝ ያስችላል የተባለው ስምምነቱ ሉዓላዊነቴንና የግዛቴን አንድነት የሚጥስ ነው ስትል ሶማሊያ አውግዛለች። በዚህ ስምምነት የሚጎዳ አካልም ሆነ ሀገር የለም የሚለው የኢትዮጵያ መንግስት በበኩሉ የተጣሰ ህግና የተሰበረ እምነትም የለም ሲል ትናንት ባወጣው መግለጫ አስታውቋል። የሶማሊያ መንግስት ለተለያዩ ዓለም አቀፍ ተቋማት ሉዓላዊነቴ እንዲቀጥል ከጎኔ ቁሙ የሚል ጥሪ ማቅረቡም ይታወሳል። በምህጻረ ቃሉ ኦአይሲ በመባል የሚታወቀው የእስላማዊ ትብብር ድርጅት ዋና ጽህፈት ቤት ዛሬ ጂዳ ሳውዲ አረቢያ ላይ ባወጣው መግለጫ የሶማሊያ ሉዓላዊነትና የግዛት አንድነት ሊከበር ይገባል ብሏል። 57 አባል ሀገሮች ያሉት ኦአይሲ በራሱ ቻርተርና በዓለም አቀፍ ህግ መሰረት የአባል ሀገሮችን ሉዓላዊነትና የግዛት አንድነት ለማክበር ያለውን ቁርጠኝነት ጠቅሶ በኢትዮጵያና በሶማሊላንድ የተፈረመውን የመግባቢያ ሰነድ መነሻ በማድረግ የሶማሊያን ሉዓላዊነትና የግዛት አንድነት የሚጥስ ማንኛውንም ድርጊት አልቀበልም ሲል አስታውቋል። የቱርክ የውጭ ጉዳይ ሚኒስትር ማምሻውን ባወጣው መግለጫ ደግሞ ያለ ሶማሊያ መንግስት እውቀት በኢትዮጵያና በሶማሊላንድ መካከል የተፈረመው ስምምነት አሳስቦናል ብሏል። በዓለም አቀፍ ህግ እንደተደነገገው ሁሉ የቱርክ መንግስት ለሶማሊያ ፌዴራል ሪፐብሊክ አንድነት፣ ሉዓላዊነትና የግዛት ጥብቅነት ድጋፉን እንደሚቀጥል አስታውቆ በሶማሊያና በሶማሊላንድ መካከል ያሉ ውዝግቦች በሁለቱ ቀጥተኛ ንግግሮች እንዲፈቱ፣ ለዚህም የቱርክ መንግስት ተነሳሽነቶችን እንደሚደግፍ በድጋሚ እንደሚያረጋግጥ መግለጫው አስታውቋል። የአውሮፓ ህብረትም የሶማሊያ ሉዓላዊነትና የግዛት አንድነት ሊከበር እንደሚገባ መግለጹን መዘገባችን ይታወሳል። አሜሪካን ኢትዮጵያውያን የህዝብ ጉዳዮች ኮሚቴ የተባለ ቡድንም የአውሮፓ ህብረትን አቋም እንደሚደግፍ አስታውቋል። ኮሚቴው ከዚህ ቀደም ትዊተር ይባል በነበረው በአሁኑ የኤክስ አድራሻው በሀገሪቱ ህገ መንግስት፣ በአፍሪካ ህብረት ቻርተር እና በተባበሩት መንግስታት ድርጅት መመሪያዎች መሰረት ለሶማሊያ የግዛት አንድነት አስፈላጊነት አጽንኦት በመስጠት ከአውሮፓ ህብረት ጎን እንደሚቆም አመልክቷል። ኢትዮጵያ የአፍሪካ ህብረትና የተባበሩት መንግስታት ድርጅት መስራች አባል እንደመሆኗ መጠን ዓለም አቀፍ ደረጃዎችን የመደገፍና የማክበር የሞራል ኃላፊነት አለባትም ብሏል። ቡድኑ ኢትዮጵያ በተለያዩ ችግሮች ውስጥ መሆኗን አስታውሶ አገሪቱ በዚህ ሁኔታ ውስጥ እያለች ቀጠናዊ ግጭቶችን መቀስቀስ ግዴለሽነት ነው ሲልም ገልጿል። ሞቃዲሾ ውስጥ ስምምነቱን የሚቃወሙ እንቅስቃሴዎች ዛሬም ቀጥለዋል። በሶማሊያ ጠቅላይ ሚኒስትር ሐምዜ አብዲ ባሬ የተመራ ዛሬ ስብሰባ ያደረገው የሀገሪቱ የሚኒስትሮች ምክር ቤት የመግባቢያ ስምምነቱን በመቃወም መንግስታትና ዓለም አቀፍ ድርጅቶች አንጸባርቀዋል ያለውን አቋም ማድነቁን የሞቃዲሾው የቪኦኤ ዘጋቢ የላከው መረጃ ያመለክታል። የሶማሊያ መንግስት ቃል አቀባይ ፋርሃን መሐመድ ጂማሌ ስለ ካቢኔው ስብሰባ አብራርተዋል።
ጎላሃ ወዚራዳ ኤ ሁኩማዳ
የሶማሊያ ፌደራል ሪፐብሊክ የሚኒስትሮች ምክር ቤት በጠቅላይ ሚኒስትር ሐምሴ አብዲ ባሬ የተመራ ሳምንታዊ ስብሰባውን ያካሄደ ሲሆን በሀገሪቱ አጠቃላይ የፖለቲካ የጸጥታና ኢኮኖሚ ሁኔታዎች ላይ ተወያይቷል። ካቢኔው በተለይ ጥር አንድ ቀን በኢትዮጵያ መንግስትና በሶማሌ ሰሜናዊ ግዛት የሶማሊላንድ አስተዳደር መካከል በተደረገው ስምምነት የኢትዮጵያ መንግስት የፈጸመውን ጥሰት ተመልክቷል። የኢትዮጵያን እርምጃ በመቃወም የሶማሌ ህዝብ በሀገር ውስጥም ሆነ ከሀገር ውጪ የተቃውሞ ሰልፍ በማድረግ ያሳየውን ጀግንነት ካቢኔው አድንቋል። ኢትዮጵያ በሶማሊያ ህዝብ ንጻነት፣ ሉዓላዊነትና የግዛት አንድነት ላይ የጀመረችውን ግልጽ ወረራ በመቃወም የዓለም አቀፍ መንግስታትና ድርጅቶች ያሳዩትን ጠንካራ አቋምና ውሳኔም አድንቋል።
በሌላ በኩል ካወዛጋቢው የመግባቢያ ስምምነት መፈረም በኋላ በኢትዮጵያ የቀናት ቆይታ ያደረጉት የሶማሊላንድ ፕሬዝዳንት ሙሴ ቢሂ አብዲ የኢትዮጵያ ጉብኝታቸውን አጠናቀው ዛሬ ሀርጌሳ ሲገቡ ደማቅ አቀባበል ተደርጎላቸዋል። ፕሬዝዳንቱ ሀገራቸው እንደተመለሱ ባደረጉት ንግግር የስምምነቱን ጭብጦች ያብራራ ንግግር አድርገዋል።
የሶማሊላንድ ግዛት ሊሸጥ አይችልም። ማንም ፕሬዚደንት መሸጥ አይችልም። በሁለተኛው የስምምነቱ አንቀጽ የኢትዮጵያና የሶማሊላንድ መንግስታት የኢትዮጵያ መንግስት ለተወሰነ ጊዜ መሬት በሊዝ እንዲሰጠው በመጠኑ ላይ እንዲወስንና መሬትን በሊዝ በሚመለከቱ ዓለም አቀፍ ህጎች እንዲመራ ተስማምተዋል። በመተኩ የኢትዮጵያ መንግስት ለሶማሊላንድ እውቅና የሚሰጥ ሲሆን እውቅና በመስጠት የመጀመሪያው እንደሚሆን በስምምነቱ ተካቷል።
የመግባቢያ ስምምነቱ ይፋ ከተደረገ በኋላ በኢትዮጵያና በሶማሊላንድ መካከል እየታዩ ያሉ ለውጦች እንደሚያሳስቧቸው የገለጹት የምስራቅ አፍሪካ የጋራ ልማት ባለስልጣን ስራ አስፈጻሚ ዶክተር ወርቅነህ ገበየው እህትማማች ያሏቸው ሁለቱ አገሮች ጉዳዩን በሰላማዊ መንገድ ለመያዝ እንዲተባበሩ ትናንት ባወጡት መግለጫ መጠየቃቸው ይታወቃል። የሶማሊያ መንግስት በበኩሉ የኢጋድ ስራ አስፈጻሚ ያወጡትን መግለጫ የኢትዮጵያ መንግስት ያደላ ነው በማለት በጽኑ እንደሚቃወመው አስታውቋል። የሀገሪቱ የውጭ ጉዳይ ሚኒስቴር ባወጣው መግለጫ ስራ አስፈጻሚው በአስቸኳይ ይቅርታ እንዲጠይቁ፣ መግለጫውን እንዲያነሱና ተገቢውን እርምጃ እንዲወስዱን ጠይቃለን ብሏል። ከኬንያ ሰሜን ምስራቅ ክልል የተወከሉ የሀገሪቱ ፓርላማ አባላት ደግሞ በኢትዮጵያና ሶማሊላንድ መካከል የተፈረመውን የመግባቢያ ሰነድ ተከትሎ እየታዩ ያሉ ፖለቲካዊ ለውጦች ያሳስቡናል ሲሉ መግለጫ አውጥተዋል። ኢትዮጵያ የሶማሊላንድን የግዛት አንድነት እንድታከብርም ጠይቀዋል። በሌላ በኩል ምንም እንኳን ዓለም አቀፍ እውቅና ባታገኝም ግንቦት 10 1984 ዓ.ም ተመረተ ነጻ ሀገር መሆኗን ካወጀች አንስቶ ላለፉት 32 ዓመታት በራሷ እየተዳደረች ያለችው የሶማሊላንድ የውጭ ጉዳይ ሚኒስቴር የሚመለከታቸው አካላት ሁሉ በሶማሊላንድ ሪፐብሊክ እና በኢትዮጵያ መካከል የተደረሰውን የመግባቢያ ስምምነት ሊያከብሩ ይገባል ሲል አሳስቧል። ሶማሊላንድ ለ32 ዓመታት ሉዓላዊነቷንና ዲሞክራሲያዊ አስተዳደርን አክብራ ቆይታለች ያለው የሚኒስቴሩ መግለጫ አክሎም ሶማሊላንድ ከብዙ አገሮች ጋር ዲፕሎማሲያዊ ግንኙነት በመፍጠርና በዓለም አቀፍ ትብብሮች በመሳተፍ የረጅም ጊዜ ዓለም አቀፍ ስምምነቶችን ፈጽማለች ብሏል። የሶማሊላንድ መንግስት ይህን ሲያደርግ በሶማሊላንድ ህገ መንግስት መሆኑንና በግዛቱ ላይ ብቸኛ ስልጣን እንዳለው ማረጋግጧል። መግለጫው ሉዓላዊ አገሮች ያለ ውጭ ጣልቃ ገብነት ቀጠናዊ ትብብርን የሚያበረታቱ የሁለትዮሽ ስምምነቶች ውስጥ መሳተፍ እንዳለባቸው በመግለጽ ሶማሊላንድ ሉዓላዊ አገር እንደሆነች ማጽንኦት ሰጥቷል። ባለፉት ዓመታት ሶማሊላንድና ኢትዮጵያ ቀጣናዊ የሰላምና የጸጥታ ችግሮችን ለመፍታት በጋራ ቁርጠኝነት ላይ የተመሰረተ የወንድማማችነት ግንኙነት መስርተዋል ሲልም አስታውሷል። የኢትዮጵያ ከፍተኛ መንግስት ባለስልጣናት ደግሞ የመግባቢያ ሰነዱን አስመልክቶ መቀመጫቸውን አዲስ አበባ ላደረጉ የዲፕሎማቲክ ማህበረሰብ አባላት ትናንት ማብራሪያ ሰጥተዋል። ማብራሪያ መሰጠቱን በማህበራዊ የመገናኛ ገጾቹ ያስታወቀው የኢትዮጵያ የውጭ ጉዳይ ሚኒስቴር ከዲፕሎማቶቹ ስለተነሱ ሐሳቦች ያነሳው ነገር የለም። የአሜሪካ ድምጽ ስለ ጉዳዩ ከመንግስት ኮሙኒኬሽን አገልግሎት ተጨማሪ ማብራሪያ ለማግኘት ያደረገው ተደጋጋሚ ጥረት ሚኒስትሩ የእጅ ስልካቸውን ባለማንሳታቸው ለጊዜው ሊሳካ አልቻለም። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈው ዝግጅታችን እንደቀጠለ ነው። ወደ ተከታዩ ዘገባ ስናልፍ ደግሞ እስራኤል በሐማስ ላይ የምታካሄደው ጦርነት ተጠናክሮ በቀጠለበት ወቅት የማላዊ መንግስት ወጣቶችን በእስራኤል እርሻ ስራ ላይ እንዲሰማሩ እየላከ ነው። ተቺዎች ደግሞ ፕሮግራሙ በሚስጥር መካሄዱን በመግለጽ የተቃወሙ ሲሆን በሀገሪቱ ውስጥ ያለውን የስራ አጥነት ችግርም ያጋለጠ ነው ብለዋል። የሰብአዊ መብት ተሟጋቾች በበኩላቸው ወጣቶች ምንም አይነት አደጋ ቢኖር ወደ ውጪ የመሄድ እድል ሲያገኙ ለመጠቀም ፈቃደኛ መሆናቸውን ገልጸዋል። ቺምዌሜ ፓዳታ በዚህ ዙሪያ ከሊሎንጌ ያደረሰን ዘገባ ቀጥሎ ይቀርባል። ማላውያን በእስራኤል እርሻ ላይ እንዲሰሩ እድል በሚሰጠው የቅጥር ፕሮግራም መሰረት በርካታ ቁጥር ያላቸው ወጣቶች እንደዚህ ባሉ የምዝገባ ማዕከላት ተሰልፈው ይታያሉ። ሁሉም በእርሻ መርሃ ግብሩ ወደ እስራኤል የተወሰዱ ሌሎች 600 ማላውያንን ለመቀላቀል ተስፋ የሚያደርጉ ናቸው። የ23 ዓመቷ ሩት ካንቹጁሉ በማላዊ ሁለተኛ ትልቅ ከተማ በሆነችው ብላንቲሬ ነዋሪ ስትሆን ለዚህ አይነት የሥራ ዕድል ዝግጁ መሆኗን ትገልጻለች።
በሕይወት ዘመን አንዴ የሚገኝ ዕድል ነው። ስለዚህ እንዲያመልጠኝ አልፈልግም፣ ምክንያቱም በአንዳንድ የሀገሪቱ ክፍል ጦርነት አለ።
ከሐማስ ጋር የሚካሄደው ጦርነት በጥቅምት ወር መጀመሩን ተከትሎ የእስራኤል ተጠባባቂ ወታደሮች ለጦርነት በመጠራታቸው በእስራኤል የእርሻ ስራ ላይ የተፈጠረውን የጉልበት ስራ ክፍተት ለመሙላት የሰራተኛ ልውውጥ ስምምነት የፈረመችው ማላዊ ብቻ አይደለችም። ኬንያ በታህሳስ ወር 1500 የእርሻ ሰራተኞችን እንደምትልክ ያስታወቀች ሲሆን የእስራኤል ባለስልጣናት በኡጋንዳና በታንዛኒያም ምልመላ እያካሄዱ መሆኑን ገልጸዋል። በማላዊ የተካሄደ ያለው የሰራተኛ ልውውጥ ፕሮግራም ግን ከትችት የጸዳ አይደለም። የማላዊ ሰብአዊ መብት ተሟጋቾች ጥምረት የተሰኘው ድርጅት ለምሳሌ መንግስት ስምምነቱን በሚስጥር ማካሄዱን በመግለጽ ይከሳል። የድርጅቱ ምክትል ሊቀመንበር ሚካኤል ኪያሳ እስራኤል ከውጭ ሀገራት የምትሰበስባቸውን የእርሻ ሰራተኞች አያያዝ በተመለከተ መረጃ ሊኖረን ይገባል ይላሉ።
ሰዎች በመረጃ ላይ የተመሰረተ ውሳኔ እንዲያደርጉ ስለ ደህንነት ሁኔታ፣ ስለ ክፍያ ጉዳዮችና የአገልግሎት ሁኔታዎች በዝርዝር ግልጽ መደረጋቸው አስፈላጊ ነው።
የማላዊ ሰራተኛ ሚኒስትር በሚቀጥሉት 5 ዓመታት ቢያንስ 5000 ሰራተኞችን በእስራኤል እርሻዎች ላይ ለማሰማራት እቅድ እንዳለው ያስታወቀ ቢሆንም ቁጥሩ ግን እስከ 15000 ሊደርስ እንደሚችል ተገምቷል። ወጣቶችና ማህበረሰብ የተሰኘው ሌላ የመብት ተሟጋች ተቋምም በተመሳሳይ የፕሮግራሙ ፖሊሲ ግልጽ እንዲደረግ መጠየቁን የድርጅቱ ስራ አስፈጻሚ ቻርልስ ካጆሎይካ ይገልጻሉ።
There are no guidelines at the moment that are facilitating or supporting.
በአሁኑ ሰዓት እንደዚህ አይነት የጉልበት ስራን ወደ ውጭ ለመላክ የሚያስችል ወይንም የሚደግፍ ምንም አይነት መመሪያ የለም። ከሁሉም የሚያሳስበው ደግሞ መንግስት እነዚህን ወጣቶች የንግድ መሳሪያ አድርጎ መመልከቱ ነው።
የእስራኤል አምባሳደር ሚካኤል ቶተም የሰው ኃይል ወደ ውጭ የመላክ ፕሮግራሙ ሁለቱንም ሀገሮች እንደሚጠቅም በቅርቡ ለሀገር ውስጥ ሚዲያዎች ተናግረዋል። ሆኖም የፈረንጆቹ 2023 ማጠናቀቂያ ታህሳስ ወር ድረስ ሁለቱ ሀገራት ገና የመግባቢያ ሰነድ አለመፈረማቸውን የማላዊ መንግስት ቃል አቀባይ ሞሰስ ኩንኩዩ ተናግረዋል።
በመሬት ላይ ያሉ ወኪሎችን አሰራር በተመለከተ የምንፈራረመው የመግባቢያ ሰነድ እንደ መማሪያ ሆኖ የሚያገለግል ነው። ወጣቶች ስራ ያገኛሉ፣ እስራኤል ግደው ይሰራሉ፣ ሰዎች ደግሞ ሂደቱን መተቸት ይጀምራሉ።
በሰራተኛ ልውውጥ ፕሮግራሙ ወጣቶች ወደ ውጭ ሄደው ሲሰሩ የማላዊ መንግስት የውጭ ምንዛሬ እንደሚያገኝ ተስፋ ያደርጋል። በቺምዌሜ ፓዳታ ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። እያዳመጣችሁት ያላችሁት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፈውን የሐሙስ ስርጭታችንን ነው። መሰናዷቻችን አሁንም ይቀጥላሉ። በተከታይ የምናልፈው ደግሞ ለምሽቱ ወደ ጋበዝናቸው እንግዳችን ነው። በጃይናይከር የላቁ ሀሳቦችን ይዘው ብቅ ያሉና ወጣቶችን ለመደገፍ በዘረጉት ለየት ያለ መርሃ ግብር ትኩረትን ያገኙ ባለሀብት ናቸው። በማህበራዊ መገናኛዎች ላይ ቀርበው መልካም ምላሽ ላገኙ የወጣቶች የስራ ፈጠራ ሐሳቦች በሺዎች የሚቆጠር ገንዘብ የመደቡት ባለሀብቱ እስካሁን ለስድስት ጊዜ ያክል ለወጣቶች የመነሻ ወረት ሰጥተዋል። የግል ተነሳሽነታቸውን መነሻ ለማወቅ አስማማዋየ ነው እንግዳችን አድርጓቸዋል። የተጠቃሚዎችንና የባለሙያ ሐሳቦች አካቶ እንደሚከተለው አሰናድቶታል።
የላቁ ሐሳቦችን ይዘው ብቅ ያሉ ወጣቶችን ለመደገፍ በዘረጉት የግል ተነሳሽነት የቅርብ ጊዜ ትኩረት ያገኙት አቶ ቢጃይና የከርናሬሽ በአባታቸው ህንዳዊ የሆኑ ኢትዮጵያዊ ባለሀብት ናቸው። በአዲስ አበባና ደብረ ብርሃን ከተሞች በተከሏቸው ፋብሪካዎች የምህንድስና ማሽኖች ምርት ላይ ተሰማርተው እንደሚገኙም ባለሀብቱ ይናገራሉ። ከሰሞኑ ታዲያ ባለሀብቱ ፌስቡክ በተባለው የማህበራዊ ትስስር ገጽ ላይ ወጣቶች አዲስ ስራ ለመጀመር የሚያስችል ረብ ያላቸው ሐሳቦች እንዲያጋሩ በማድረግ በሐሳቡ ልቆ ለተመረጠ አንድ ሰው የሥራ ማስጀመሪያ እስከ 100 ሺህ ብር ድጋፍ የመስጠት መርሃ ግብር ጀምረዋል። እርሳቸው ማህበራዊ ውል ሲሉ በሚጠሩት መተማመን መሰረት ያደረገው ድጋፋቸው እንዴት እንደተጀመረ ሲያስረዱም
ኮርፖሬት ሶሻል ሬስፖንሲቢሊቲን አብዛኛውን ጊዜ በእርዳታና በምናምን ነበር የምናሳልፈው ድርጅታችን። ነገር ግን ከኮሮና በኋላ ኮሮና ላይ በጣም ታመሜም ስለነበረ መነሻው ለራሴ የገባሁት ቃል ነው። ምክንያቱም አንድ ሌሊት አንድ ጠዋትን የምንመኝበት ዘመን የነበረ ጊዜ ነበር። በጣም ታመሜ ስለነበረ ከዳንኩኝ ይህንን አደርጋለሁ የሚል ያለኝን እንትን ለሰው ለወጣቶች ስፔሻሊ ስራ እንዲሰሩ እርዳታ ሳይሆን ተለዋጭ የሚለወጥ ነገር ያመጣል በሚል ሁኔታ ላይ ለማስቀመጥ ፈልጋለሁ የሚል ለራሴ የገባሁት ዊሽ ነው። ስለዚህ ይህንን ዊሽ ከዳንኩ በኋላ አንድ ፕሮግራም አዘጋጀው። አንደኛው የተቆለፈበትን አቅማቸውን እንዲከፈት ማድረግ በሀሳብ የሚል የመጀመሪያው ክፍል ነበረ። እሱን ክፍል ለአንድ አመት ዘጠኝ ወር በላይ ያለመታከት በፌስቡኬ ላይ አዳዲስ ሀሳቦችን እያመጣው ይሄንን ስሩ፣ ይሄ እንደዚህ ይሰራል እያሉ ብዙ ልጆችን ማነሳሳት ነው የመጀመሪያው። ስለዚህ እሱ ፌዝ ካለቀ በኋላ ሁለተኛው ክፍል አክሰስ ቱ ካፒታል ወይም ደግሞ ነው። እሱ በኮሚኒቲ ኮላተራል የተመሰረተ ፈንዶችና ብድሮች የመሳሰሉ ነገሮች እንዲያገኙ ነው። አንድ ሰው ሀሳብ ከመጣለት ኢሚዲየትሊ ሀሳቡ ሳይከስር ቶሎ ካፒታል አግኝቶ ስራውን ወይ ሀሳቡን የሚተገብርበትን ወይ ነው። እሱንም እንደ እድር፣ እቁብ፣ ቅንጃ፣ እንደ ደቦ፣ እንደ አቆልቋይ፣ እንደ መሶብ የሚባሉ ሞዴሎች አሉ እኛ ሀገር። በጣም የሚገርም የማህበረሰብ ውል፣ የማህበረሰብ ይሁንታ፣ የማህበረሰብ መያዣ የሚባሉትን እንትኖች ለመተግበርና ለማለማመድ ነው፣ እንዲያዩት ለማድረግ ነው። ሌላው የመረዳዳት ባህሪ እንዲኖረን ነው። ሌሎች ሀብታሞች ምናልባት በእርዳታ ላይ የተመሰረተ እርዳታ ከሚያደርጉ ኖርማሊ በስራ ላይ የተመሰረተ ቢያደርጉ ብዙ ወጣት ከስራው ወደ ስራ ይገባል ነው። ስለዚህ እነዚህን በማየት የአሁኑን የሶሻል ሜዲያ እንቅስቃሴ ጀመርኩኝ። ለቀጣይ ሶስት ወር ይቀጥላል።
አዳዲስ የስራ ፈጠራ ሀሳብ ያላቸውን ወጣቶች ማበረታታት አላማ እንዳለው የገለጹት የመርሃ ግብር እስካሁን 5 ዙሮች በፌስቡክ የቀረቡ የፈጠራ ሀሳቦችን አወዳድረው በመምረጥ የመነሻ ውረት የሚሆን ገንዘብ ለአሸናፊዎች ስለመስጠታቸው ባለሀብቱ ይናገራሉ።
ምንድን ነው የማደርገው? በሶስት መስመር ወይ 30 ወርድ ወይም ቃላት ባልበለጠ ሀሳባችሁን ግለጹ። ከዛ በኋላ ደግሞ ምን ያህል ብር እንደሚያስፈልጋችሁ እስከ 100,000 ብር ግለጹ። ከዛ በኋላ ደግሞ ይህንን ነገር በሶስት ወር ውስጥ ለውጥ አሳያለው ነው። የማይመለስ ብር ነው የምሰጣቸው፣ አክቹዋሊ ለውጥ እንዲያሳዩ ነው። ዘን ይህንን ሲያደርጉ ብዙ ሰው ላይክ ያደርጋቸዋል፣ ብዙ ሰው የሚያውቃቸው ሰው፣ ከዛ ከሚያውቃቸው ከእኛ ከሚያውቅን ሰው ደግሞ እነሱን የሚያውቃቸውና ሀሳባቸውን የወደደላቸው ሰው ይህንን ሰው አውቀዋለሁ፣ እቺን ልጅ አውቃታለሁ፣ ቢሰጣት ትሰራለች የሚል ቬሪፊኬሽን 3-4 ከተገኘ ብሩ ይሰጠዋል። ትልቅ የማህበራዊ ድጋፍ ያገኘ ብሩን ያገኛል፣ እንትን ያደርጋል። ስለዚህ ያሸነፈ አይመጣም። ስለዚህ ያላሸነፈ ደጋግሞ ሁልጊዜ ቶት ኦፍ ክላሪቲ ወይም የሀሳብ ንጽህና ልበለው መሰለኝ እንደዛ እስኪኖረው ድረስ ይደጋግማል፣ እንትን ያደርጋል። ይህንን ሶስት ወር ይዘነው እንሄዳለን ማለት ነው። አሁን ያለበት ደረጃ አምስተኛው ላይ ነው ያለው። ሽልማት ሸልመናል አምስተኛው ላይ የጀመርነው ሰሞኑን ስለሆነ ኦልሞስት አምስተኛው ሽልማት ላይ ደርሻለሁ። ስድስተኛ ሰባተኛ ያለ ይቀጥላል።
ወጣት አብዱ ሰላም ማሩፍ የሚኖረው በራያ አላማጣ ከተማ ነው። ከዩኒቨርሲቲ ከተመረቀ 7 አመታት እንዳስቆጠረ የገለጠልን አብዱ ሰላም በዚህ ባለሀብቱ ባዘጋጀው ተነሳሽነት በመጀመሪያው ዙር ውድድር የሚሰራውን የስራ ሀሳብ አቅርቦ የስራ ማስጀመሪያ ገንዘብ ማግኘቱን አረጋግጦልናል።
መጀመሪያ ምናምን በቤንዚን ምናምን ክርቻሮ ምናምን ስራ ነበረ። እዛ በአጋጣሚ በተፈጠሩ ጦርነት ምክንያት ስራውን ምናምን አቁመን ያለንን ብር ራሱ ጨርሰን የነበረው ሁኔታ የነበረው እና ኢንተርኔት ምናምን በጣም ስለምወድ ብዙ ጊዜ የምከታተለው እንደዚህ የስራ ምናምን ሁኔታዎችን ምናምን ነው እየተከታተልኩ ያለሁትኝ። እዛ በአጋጣሚ ተለጥፎ ሳይወስ ክድል ልሞክር ብዬ ሀሳቤን አጋራሁኝ። እዛ በአጋጣሚ ብዙ ሰዎች ስለወደዱትኝ ያው አሸነፍኩ ማለት ነው። ያቀረብኩትኝ እኔ ባለትዳር ነኝ፣ ሚስቴ የርስ ቤትና የትራስልስና ሙያ ስላላትኝ ይህን እድሉን ካገኘሁኝ በዚህ መዋደር እፈልጋለሁኝ ምናምን ብዬ ነበረ። እዛ ያሉት ሰዎች ምናምን ምንም አያውቁኝም፣ ሀሳቤን ብቻ ስለወደዱትኝ አብዛኛዎቹ መርጠውኛል። በዚህ ሆኖ አሸናፊ ሆንኩትኝ። በመጀመሪያ ማሸነፌ ምናምን እንደተነገረኝ ልጅይ በውስጥ መስመር እንኳን ደስ አለህ አሸንፈህ ምናምን አለኝ። እዛ ብሩ ወደ እኔ አካውንት ገባ። አሁን እንግዲህ ሳምንት ምናምን እየሆነ ነው ወደ ስራ ከገባን።
በአዲስ አበባ ዩኒቨርሲቲ የንግድ ስራ ትምህርት ቤት መምህር የሆኑት ወይዘሮ ሀውለት አህመድ እንደሚሉት የተነሳሽነት ከተለመደው በፋይናንስ ተቋማት ከሚሰጡ የብድር ወይም የድጋፍ አይነቶች የተለየና የወጣቶችን የስራ ተነሳሽነት ለማሳደግ የሚያግዝ ነው።
ታዳጊ ሀገሮች ላይ ያው እኛን ጨምሮ ከስራ መፍጠር በተለይ እዚህ ከንግድ ስራ ፈጠራ ጋር ተያይዞ ያሉ እንቅስቃሴዎች ትንሽ የተዳከሙ ናቸው። ምክንያቱም በዚህ ጉዳይ ላይ የፋይናንስ ነገር ሁልጊዜ እንደ ጥያቄ የሚነሳ ነው እና የኛ አገር ያሉ ፋይናንስ ተቋማት ብዙ ጊዜ እንደዚህ አይነት አይዲያዎችን በተለይ በስሞል ስኬል የሚሰሩ የፋይናንስ የማድረግ ብዙም ልምዱም የለም በፍላጎቱም ራሱ ያለ አይመስልም ዝም ብለህ ስታይ ማለት ነው። እና የንግድ ስራ ፈጠራዎች በተለይ በወጣቱ በኩል የተወሰኑ መነቃቃቶች አሁን ያነሳኸው በማህበራዊ ሚዲያ በአንድ ባለሀብት የተጀመረው እንቅስቃሴ በጣም ብዙ ወጣቶች ምን ያህል ሀሳብ ይዘው እንደተቀመጡ ለመስራት ፍላጎት እንዳለ ፋይናንስ ችግር እንደሆነባቸው በጣም በሰፊው ለማየት እኔ ችያለሁ በበኩሌ በዚህ እንቅስቃሴ ማለት ነው። በተጨማሪም ደግሞ ያው በኢትዮጵያ ቴሌቪዥን በሚተላለፉ ፕሮግራም እዛም ላይ በምንሰራው እንግዲህ በዳኝነት ስራ ለማየት ችለናል። በጣም ብዙ ተወዳዳሪዎች መጥተው እሱንም ለመዳኘት በምናደርገው ያው ሂደት እንደዚህ አይነት ነገሮችን ለማየት ችለናል። ግን ይህንን የሚያበረታታ በተለይ የኛ ፋይናንስ ተቋማት አይዲያ ፋይናንሲንግ ላይ ደካሞች በመሆናቸው ምክንያት ብዙም ወጣቶች ሲታገዙ አላየንም። ስለዚህ የዚህ የማህበራዊ ሚዲያው ከፍተኛ መነቃቃት የመጣው ካለው እጥረት ይህን ፋይናንስ የማድረግ ከፍተኛ እጥረት ውስንነት መኖሩን ነው የምታየው። እና በአስር ሺዎች የሚቆጠሩ ሀሳቦችን ስናይ ሰንብተናል ማለት ነው በዚህ ጥቂት ቀናት ውስጥ።
ይህ መርሃ ግብር ወይም ተነሳሽነት የስራ ፈጠራ ሀሳብ ያላቸውን ወጣቶች ከማገዝ ባለፈ እንደ ጥናትና ምርምር የሚያገዝ ጭምር ነው የሚሉት ባለሀብቱ ቀጣይ ምዕራፎችም እንዳሉትም ይናገራሉ።
ሚሽን 100,000 ብር ያሁኑ ነው። ሚሽን 100,000 ብር እኛም ሲስተሙም ሰውም የሚለማመድበት ፌዝ ነው። ከዛ ሚሽን 500,000 ብር አለኝ፣ እሱም የተወሰነ ይሄዳል ቀስ እያልና ከዛ ደግሞ ሚሽን 1,000,000 ብለን እናመጣለን። እሱ እዛ ጋ ይቆማል ማለት ነው። እሱን ከጨረስን በኋላ ሶስተኛው ፒላር የሚሆነው የፕሮጀክት ማኔጅመንት ስልጠና መስጠት ነው። በቪዲዮዎች በምናምን እንደዚህ ሀሳቡ አለ፣ ገንዘቡ አለ። ከዛ አሁን እንዴት ነው ሰልጥነው ጉዳያቸውን የሚያስፈጽሙት የሚለው ፌዝ አለ። ቀጥሎ የምናደርገው እሱ ለተወሰነ ጊዜ ለረዘም ላለ ጊዜ ይሄዳል። አራተኛው ፕላትፎርም መፍጠር ነው። ሶሻል ሚዲያው ላይ ሊሆን ይችላል፣ ሌላ ሰው ወይ ደግሞ ሌላም ሰዎች ሊሆኑ ይችላሉ። ሀሳባቸውን ይዘው መሸጥ፣ ሀሳብ መግዛት፣ ፓርትነርሺፕ መመስረት የመሳሰሉ ነገሮችን ፕላትፎርም እናደርግና ከነዚህ ከአራቱ ፌዞች ውስጥ ኤክስፐሪመንታል ስለሆነ ጥናት ስለሆነ ከአራቱ ፌዞች ውስጥ ቢያንስ 1,000 ኦልሞስት ባለጸጎችን ወጣቶችን መፍጠር ነው።
የአዲስ አበባ ዩኒቨርሲቲ መምህር ወይዘሮ ሀውለት ይህን አይነት ግላዊ ተነሳሽነቶች ለሌሎች ባለሀብቶችና ተቋማትም ትምህርት እንደሚሆን ይጠቁማሉ።
ወጣቶችን በተለያዩ ሞዴሎች አሁን እሱ በሄደበት ብቻ ሳይሆን የተለያዩ ሞዴሎችን በመጠቀም እነዚህን ወጣቶች ወደ ስራ ማስገባት በጣም የሚገራርሙ ሀሳቦች አሉ። አንዳንድ ጊዜ ከዛ ሁሉ ሺ ወይ 3 ወይ 4 ነው ፒክ አድርጌ ልጽፍ የምችለው ማለት ነው። በጣም ብዙ ናቸው እና ሁሉንም ፋይናንስ ለማድረግ እንግዲህ አቅም ይኖራል የሚለው ነገር እንዳለ ሆኖ፣ ነገር ግን ለአንድ ሰው እድል ፈጠርክ ማለት ከሱ በታች ደግሞ በጣም ለብዙ ስራ ፈጣሪዎችም ወይም ደግሞ ስራ ፈላጊዎችን ማሰባሰብና ማስጠለልም ጭምር ነው እና ሁሉም ሰው በተለይ የሚችሉቱ አቅም ያላቸው ሊማሩበት የሚገባ ነው። የፋይናንስ ተቋማትን ጨምሮ ሁሌ በተለመደው በጣም ኮንቬንሽናል የሆነ መንገድ ብቻ ነው የሚከተሉት። ለምሳሌ አሁን የፋይናንስ ተቋማት ምንም በቃ የተለመደ ነው። ኮላተራል ታይዛለ፣ የሆነ ገቢ ያለው የቢዝነስ እንቅስቃሴ ያለ መክፈል የምትችል ምናምን በቃ የተለመዱ ክራይቴሪያ እሱን ያሟላ ከዛ ገንዘብ ካለው ያበድራል። ከዛ ያንን የማስመለስ የመከታተል ነገር ነው። ከዛ የተለየ አዲስ ነገር ብዙም አታይም እና በጣም መስፋፋትና መጠናከር ያለበት ነው ብዬ አስባለሁ።
እንደ ኢትዮጵያ ያሉ ከፍ ያለ ስራ አጥ ያለባቸው ሀገራት ችግሮቹ በመንግስታት አቅም ብቻ የሚፈቱ አይደለም የሚሉት ወይዘሮ ሁለት የሀገር ውስጥ ንግድ ባንኮችን ጨምሮ የፈጠራ ሀሳቦችን በገንዘብ የሚደግፉ ተቋማትን በማስፋት ዘላቂ መፍትሄ ለማምጣት መስራት ይገባል ሲሉም ይመክራሉ። ይህ ተነሳሽነት ወጣቶችን ከማገዝ ያለፈ አላማ አለው ያሉት ባለሀብቱ አቶ ቢጃይ ናይከር ደግሞ መንግስትን ጨምሮ የፋይናንስ ተቋማት በዚህ ጉዳይ ላይ በቀጣይ ለሚሰሯቸው ፕሮጀክቶች መነሻ የሚሆን በሂደቱ የሚገኙ ልምዶችን የቀመረ የጥናትና ምርምር ውጤት ወደፊት ይፋ ለማድረግ ውጥኑ እንዳላቸውም ሀሳባቸውን አጋርተውናል። ለአሜሪካ ድምጽ አስማማየ ነው፣ ዋሽንግተን ዲሲ።
አድማጮችና ተመልካቾች የምሽቱን መሰናዶችንን ወደ ማጠቃለሉ ተቃርበናል። ከመሰናበታችን በፊት ግን
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን የአውሮፓውያን 2023 መገባደጃ አስመልክተው በሰጡት ጋዜጣዊ መግለጫ በ2024 ዓለም የበለጸገችና ደህንነቷ የተጠበቀ እንድትሆን ራዕያችንን ከሚጋሩ ጋር መደጋገፋችንን እንቀጥላለን ማለታቸውን በመግለጽ የዕለቱ ርዕሰ አንቀጽ ሀተታውን ይጀምራል። ብሊንከን በመጀመሪያ የዓለም ሀገራት ለዩክሬን ነጻነት እንዲቆሙ ድጋፍ ማሰባሰባችንን እንቀጥላለን ማለታቸውን የገለጸው ርዕሰ አንቀጽ የሩሲያ ጥቃት የስልት ወይም የስትራቴጂ ውድቀት እንደሆነ እንዲቀጥል መስራታቸውን እንደሚቀጥሉ መናገራቸውንም አመልክቷል።
ሩሲያ አሁን በወታደራዊ በኢኮኖሚያዊና በዲፕሎማሲያዊ አቅም በኩል ደካማ ናት። ኔቶ ደግሞ በ75 ዓመታት ታሪክ ውስጥ ከየትኛውም ጊዜ በላይ ትልቅ፣ ጠንካራና የበለጠ አንድነት ያለው ተቋም ሆኗል። በዚህ ዓመት ፊንላንድ 31ኛዋ አባል ሀገር ሆና ተቀላቀለች። ስዊድንም በቅርቡ ትቀላቀላለች። ይሄ ለመከላከያችን የበለጠ ኃይልና አቅም ይሰጠናል።
ሌላው ዩናይትድ ስቴትስ በ2024 ቅድሚያ የምትሰጠው ጉዳይ ከቻይና ጋር ያላትን ግንኙነት ማጠናከር መሆኑን ብሊንከን መናገራቸውን ርዕሰ አንቀጹ አመልክቷል።
በኔቶና በህንድ ፓስፊክ አጋሮቻችን መካከል ያለውን ትብብር እያጠናከርን ነው። እነዚህ ጥረቶች ደግሞ እንደ ቻይና በጉልበት የማስገደድ የንግድ የኢኮኖሚ አካሄድ፣ የታይዋን አካባቢ ሰላምና መረጋጋት፣ የምስራቅና ደቡብ ቻይና ባህር እንዲሁም የሰብአዊ መብቶች ያሉ አሳሳቢ ጉዳዮችን የበለጠ ውጤታማ በሆነ መንገድ እንድናስተናግድ አስችሎናል።
ዩናይትድ ስቴትስ በሶስተኛ ደረጃ ትኩረት የምትሰጠው ለህዝቧና በዓለም ዙሪያ ላሉ ሰዎች በጋራ ለመስራት ባላት ቁርጠኝነት ላይ መሆኑን ብሊንከን መናገራቸውን በመግለጽ ርዕሰ አንቀጹ ሀተታውን ይቀጥላል።
That's exactly what we did in 2023, rallying coalitions of governments, businesses, civil society, regional and multilateral institutions.
እንደ አውሮፓውያን አቆጣጠር በ2023 ዓመተ ምህረት ያደረግን ይህንን ነው። የምግብ ዋስትና ችግርን ለመቅረፍ፣ ደህንነቱ የተጠበቀ አስተማማኝ የሰው ሰራሽ ልህቀት ስርዓቶችን ለማስተዋወቅ፣ በሱስ አስያዥ ቁሶች አምሳያ የተሰሩ ህገወጥ መድኃኒቶች ያስከተሉትን ቀውስ ለመዋጋት፣ የውጭ ዜጎችን በዘፈቀደ የሚያስሩ መንግስታት እያደረሱ ያለውን ችግር ለማስቆም፣ ቁሳዊና ዲጂታል ንጹህ ኃይል ለመገንባት የሚያስችል በመቶ ቢሊዮኖች የሚቆጠር ገንዘብ ለማሰባሰብና በማደግ ላይ ላሉ ሀገሮች የጤና መሠረተ ልማትን ለማሳደግ የመንግስታትን፣ የንግድ ተቋማትን፣ የሲቪል ድርጅቶችንና ዓለም አቀፍ ተቋማትን ጥምረት ስናስተባበር ቆይተናል።
ርዕሰ አንቀጹ አክሎ በእስራኤልና ሐማስ መካከል የሚካሄደውን ጦርነት በተመለከተ ዩናይትድ ስቴትስ እንደ አውሮፓውያን አቆጣጠር ጥቅምት 7 ቀን የተፈጸመው ድርጊት ዳግም እንዳይከሰት እስራኤልን በመርዳት በተቻለ መጠን የሚጠፋውን ህይወትና የንጹሃን ዜጎች ስቃይ በመቀነስ ግጭቱ በቶሎ እንዲቆም በማድረግ የቀሩት ታጋቾች ወደ ቤተሰቦቻቸው እንዲመለሱ በማድረግ ግጭቱ እንዳይስፋፋ በመከላከል ያስከፊውን ጦርነት አዙሪት ላንዴና ለመጨረሻ ጊዜ በመስበርና ወደ ዘላቂ ሰላም በማምራት ላይ እንደምታተኩር ብሊንከን መናገራቸውን አብራርቷል። እንደ አውሮፓውያን አቆጣጠር በ2024 የሚኖሩ ፈተናዎችን ለመቋቋም ዩናይትድ ስቴትስ ከአጋሮቿ ጋር የትብብር መረቦች እንደምታጠናክር በመግለጽ ርዕሰ አንቀጹ ጽሑፉን ይደመድማል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
የተከበራችሁ አድማጮች እንዲሁም ተመልካቾቻችን ለምሽቱ ያዝናቸው ዝግጅቶች በዚሁ ተጠናቀቁ። ከአቀናባሪ ኤልያስ አስማረ፣ ዋና አዘጋጅ ቆንጂት ታየ ጋር ሳስተናግዳችሁ ያመሸሁት ስመኝሽ የቆየ ነበርኩ። ነገ በሌሎች ዝግጅቶች ዳግም እንጠብቃችኋለን። ሰላም፣ በደህና እደሩ። Thank you.